The Voice of America. VOA.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሰላም ጤና ይስጥልን። እንደምን አመሻችሁ አድማጮች። በ1431 መካከለኛ ሞገድ እንዲሁም በናይል ሳት ከአሁን 1 ሰዓት እስከ 1 ሰዓት ተኩል የሚተላለፈውን የማክሰኞ ምሽት የአማርኛ ፕሮግራም ይዤ ማስተናግዳችሁ ቆንጂት ታዬ ነኝ። ዓለም ዜና እናስቀድማለን። በመቀጠል ደግሞ የሞ ኢብራሂም ተቋም ለናሚቢያው ፕሬዚደንት ለላቀ የአመራር ብቃት ብዙ ሚሊዮን ዶላር ሽልማት ሰጠ።
During the decade of President Kwampa's presidency, Namibia's reputation has
been በፕሬዝዳንት ፖሃምባ አስተዳደር ዘመን ናሚቢያ የሰብአዊ መብት የተከበረባት፣ ጠንካራ የመገናኛ ብዙሃን ነጻነት ያላት፣ ሰላም የሰፈነባት፣ የዜጎቿን ሁሉ ጥቅም ያስከበረች ሆናለች።
የሞ ኢብራሂም የሽልማት ተቋም ዲሬክተር ሳሊም አህመድ ሳሊምን ድምጽ ነው የሰማነው። ዘገባ አካተናል። በአፍሪካ ቀንድ የመሰረተ ልማት ትስስር ላይ ያተኮረ ጥናት ላይ የተነጋገረ ስብሰባ በአዲስ አበባ ተካሂዷል።
በአጠቃላይ በአፍሪካ በተለይ ደግሞ በእኛ ክፍለ አህጉር ለሚታየው ዝቅተኛ የንግድ ልውውጥ አንዱ ምክንያት የመንገድ ወይም የባቡር፣ የቴሌኮሙኒኬሽንና የኃይል አቅርቦት የመሳሰሉት የመሰረተ ልማት አውታሮች ዝቅተኛ መሆን ወይም ጨርሶ አለመኖር ነው።
በኢትዮጵያ የውጭ ጉዳይ ሚኒስቴር የኢጋድ ጉዳዮች ዲሬክተር አቶ ተስፋዬ ይታየው ከተናገሩት የወሰድነው ነው። ዘገባ አካተናል። የጤና ፕሮግራምም አለ። ዝግጅታችንን ኃይሉ ታምራት ይመራል። መልካም ምሽት። ወደ ዜና እንለፍ።
እንደምን አምሽታችኋል። ዜናውን የማሰማው አዲሱ አበበ ነኝ። ሰሜናዊ ናይጄሪያ ከተማ ዲኩዋ ውስጥ የሚገኙ የቻድ ወታደሮች የቦኮ ሐራም ነውጠኞች የተቆጣጠሯትን እቺኑ ከተማ እንደገና መልሰው መያዛቸውን አስታወቁ። የቻድ ሰራዊት እንዳስታወቀው ከተማይቱን ለመቆጣጠር በተደረገው ጥረት 34 ወታደሮች ጉዳት ደርሶባቸዋል። ትናንት ሰኞ የቦኮ ሐራም ነውጠኞች የ6 ደቂቃ ቪዲዮ ይፋ አድርገው ሲያበቁ በዚያ ቪዲዮ ላይ የሁለት ሰዎች አንገት ሲቀላ የሚያሳይ እንደነበረ ተገልጧል። ሰዎቹ ማለት አንገታቸው የተቀላ ሁለቱ ሰዎች ሲሰልሉ የተገኙ ናቸው ተብሏል። እስራኤሉ ጠቅላይ ሚኒስትር ቤንጃሚን ነታንያሁ ከጥቂት ደቂቃዎች በኋላ ለዩናይትድ ስቴትስ ጣምራው ምክር ቤት አባላት ንግግር ያደርጋሉ ተብሎ እየተጠበቀ ነው። ነታንያሁ በዚሁ ንግግራቸው የኢራንን የኒውክሌር ፕሮግራም በተመለከተ በሚካሄደው ድርድር ላይ ያላቸውን አቋም በድጋሚ አስረግጠው ይናገራሉ ተብሎ ይጠበቃል። በርካታ ውዝግብ ከቀሰቀሰው ከዚሁ ንግግራቸው አስቀድሞ ነታንያሁ ዋሽንግተን አካባቢ ለሚገኙ የእስራኤል ደጋፊዎች ባሰሙት ቃል ዩናይትድ ስቴትስና እስራኤል በኢራን የኒኩለር ባለቤትነት ባለመስማማት አንድ አቋም እንዳላቸው ገልጠዋል። ውዝግቡ ግን ያለ ዋይት ሃውስ ወይም ያለ ፕሬዚዳንቱ ይሁንታ ነታንያሁ ከምክር ቤቱ አፈ ጉባኤ ቤነር ጋባዥነት ብቻ ለአሜሪካ ምክር ቤት አባላት ንግግር ለማድረግ መጋበዛቸውና እርሳቸውን ፈቃደኛ መሆናቸው ነው። ሩሲያውያን በሟቹ ሩሲያዊ ተቃዋሚ ቦሪስ ኔምሶቭ የቀብር ስነ ስርዓት ላይ መካፈላቸው ተገለጠ። በዚሁ የቀብር ስነ ስርዓት በርካታ በብዙ ሺህ የሚቆጠሩ የሩሲያ በተለይም ደግሞ የቦሪስ ኔምሶቭ ደጋፊዎች ሐዘናቸውን ገልጠዋል። ትናንት ሰኞ በሩሲያ የተቃዋሚ መሪ መገደላቸውን ተከትሎ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ሞስኮ ግልጽና ሁሉን አቀፍ ምርመራ እንድታደርግ ጠይቀዋል። በራሽያ የፖለቲካ ለውጥ እንዲመጣ ያቀነቅኑ የነበሩት ቦሪስ ኔምሶቭ የተገደሉት የፕሬዚዳንት ቭላዲሚር ፑቲንን አስተዳደር የሚተቹና የሚቃወሙ ላይ የጥላቻ ፕሮፓጋንዳው በተፋፋመበት ወቅት ነው ሲሉ አያሌ ታዋቂ ሰዎች ተናግረዋል። አንድ የኢራን ተቃዋሚ ጥምረት ወደ ትክሪት እየተጓዘ መሆኑ ተገልጧል። የኢራቅ ወታደሮችና ሌሎች ታጣቂዎች ትክሪት ከተማን አስለቅቀው ለመያዝ እስላማዊ መንግስት ነኝ በሚለው ቡድን ተዋጊዎች ላይ ትናንት ጥቃት መክፈታቸው አይዘነጋም። ይህ ጥቃት ብዙ የተነገረለትና ከዋና ከተማይቱ ባግዳድ በስተሰሜን ወጣ ብሎ የሚገኝ መሆኑም ይታወቃል። የምድር ጦር ኃይሎች በተለያዩ አቅጣጫዎች ሲያጠቁ የኢራቅ አየር ኃይል በኢስላሚክ ስቴት ይዞታዎች ላይ ከሰማይ ድብደባ ሲያደርስ መዋሉን ወታደራዊ አዛዦች ተናግረዋል። ኢስላሚክ ስቴት ቡድን ትክሪትን ላለፉት 9 ወራት ይዞ የቆየ ሲሆን ከተማይቱን የተቆጣጠራት ቡድኑ በወቅቱ በድፍን ሰሜን ኢራቅ ላይ ወረራ ባካሄደበት ወቅት መሆኑ ይታወቃል። በዚያ ወረራ ቡድኑ የኢራቅን ሁለተኛ ግዙፍ ከተማ ሙሱሉን መቆጣጠሩ አይዘነጋም። ለሰዓቱ ያለን ዜና በዚህ አበቃ።
ያለም ዜናዎቹን አደመጥን። የናሚቢያው ፕሬዚደንት በላቀ አመራር ብቃታቸው በሞ ኢብራሂም ተቋም ተሸለሙ። የሞ ኢብራሂም ተቋም ያገልግሎት ዘመናቸውን ላጠናቀቁት የናሚቢያው ፕሬዚደንት ኤፊኩፑንየ ሞሃምባ አፍሪካ ውስጥ ላሳዩት የላቀ አመራር ብቃት የብዙ ሚሊዮን ዶላር ሽልማት ሰጥቷቸዋል። የሞ ኢብራሂም ሽልማት በአፍሪካ መልካም አስተዳደርን ለማበረታታት የተጀመረ ሲሆን የአፍሪካ መሪዎች ስራቸውን በትክክል እንዲያከናውኑ በገንዘብ መታለል አለባቸው ወይ የሚል ጥያቄም ማስነሳቱን ጠቅሶ የምስራቅ አፍሪካው ዘጋቢያችን ጌብ ጃስሎ ከናይሮቢ ያስተላለፈውን ዘገባ ትዝታ በላቸው ታቀርባለች።
እንደ አውሮፓ አቆጣጠር የ2014 ዓመተ ምህረት የሞ ኢብራሂም የአፍሪካ መሪነት መልካም ስራ ክንውን ሽልማት ለሁለተኛ ጊዜ ተመርጠው የስራ ጊዜያቸውን በማገባደድ ላይ ላሉት የናሚቢያ ፕሬዝዳንት ሂፊኬፑንየ ፖሃምባ ነው የተሰጠው። የሞ ኢብራሂም ሽልማት ኮሚቴ ሊቀመንበር ሳሊም አህመድ ሳሊም ናቸው ትላንት ናይሮቢ ውስጥ ገለጻ የሰጡት።
During the decade of President Pohamba's presidency, Namibia's reputation has
በፕሬዝዳንት ፖሃምባ አስተዳደር ዘመን ናሚቢያ የሰብአዊ መብት የተከበረባት፣ ጠንካራ የመገናኛ ብዙሃን ነጻነት ያላት፣ ሰላም የሰፈነባት፣ የዜጎቿን ሁሉ ጥቅም ያስከበረች ሆናለች።
የሽልማት ኮሚቴው ፕሬዝዳንት ፖሃምባ በአገራቸው የኤችአይቪ ስርጭትን በመቆጣጠር ያስገኙትን ስኬት፣ ዜጎች ሁሉ ነጻ የመጀመሪያ ደረጃ ትምህርት እንዲሰጣቸው፣ በመንግስት አስተዳደርም ውስጥ የጾታዎች እኩልነት እንዲሰፍን ያደረጉትን ጥረት አመስግኗል። ሚስተር ፖሃምባ እንደ አውሮፓ አቆጣጠር ከ2005 ዓመተ ምህረት ጀምሮ ናሚቢያን የመራው ሲሆን ተተኪው ፕሬዝዳንት በያዝነወር ፍጻሜ ላይ ይመረቃሉ ተብሎ ይጠበቃል። የናሚቢያው ፕሬዝዳንት የሞ ኢብራሂምን የመልካም አስተዳደር ሽልማት ለመቀበል አምስተኛው የአፍሪካ መሪ ናቸው። የመጀመሪያው እንደ አውሮፓ አቆጣጠር በ2007 ዓመተ ምህረት ለሞዛምቢኩ ፕሬዝዳንት ጆሃኪም ቺሳኖ የተሰጠው ሲሆን በዚያው ዓመት ኔልሰን ማንዴላ ተሸለሙ። የቦትስዋናው ፕሬዝዳንት ፌስተስ ሞያይ ደግሞ በ2008 ዓመተ ምህረት በመጨረሻም በ2011 ዓመተ ምህረት የኬፕ ቨርዴው ፔድሮ ፔሬስ ተሸልመዋል። ባለፉት 4 ዓመታት ውስጥ የሽልማት ኮሚቴው መስፈርቶቹን የሚያሟላ የአፍሪካ መሪ አላገኘም ነበር የተባለው። ሽልማቱ በሞባይል መገናኛ ድግድ ቢሊዮነር በሆኑት ሱዳናዊው ሞ ኢብራሂም ድርጅት የሚከናወን መሆኑ ይታወቃል። በስልጣን ዘመናቸው ንብረት በማጋበስ ለሚተቹት የአፍሪካ መሪዎች ከፍተኛ ገንዘብ መስጠት ትክክል ነው ወይ ተብለው ሲጠየቁ ሞ ኢብራሂም የሽልማቱ ዓላማ ከግል ጥቅም ይልቅ የህዝባቸውን ጥቅምና ደህንነት ለሚያስቀድሙ እንብዛም ዝነኛ ላልሆኑ ትሁት መሪዎች እውቅና ለመስጠት ነው ብለዋል።
Even the winner today, how many of you heard about him before today? How many? Raise your hands.
ዛሬ ያሸነፉትን ብንመለከት ስንቶቻችሁ ናችሁ ካሁን በፊት ስለርሳቸው የምታውቁት? እዚህ የማውቀው 1-6 ብትሆኑ ነው ያላችሁት። ስለዚህ ጀግናዎቻችንን ፈልገን ልናከብራቸው ይገባናል። በአፍሪካ ጀግኖች አሉን። ማንዴላ ብቻ አይደሉም አፍሪካዊ ጀግና።
የሞ ኢብራሂም ድርጅት በሰብአዊ መብት አከባበርና በኢኮኖሚ እድገት የአፍሪካ ሀገሮችን በቅደም ተከተል ይገመግማል። በዚህም ግምገማ ናሚቢያ ከፍተኛውን ደረጃ ያዘች ሲሆን በዚያችም ሀገር ሳይቀር የባለጸጎችና የድሆች ገቢ ልዩነት ሰፊ መሆኑን የኮሚቴው አባላት ይናገራሉ። ከኮሚቴው አባላት አንዷ የቀድሞ የደቡብ አፍሪካ መሪ የኔልሰን ማንዴላ ባለቤት ግሬሳ ማሼል ሲሆኑ ይህ የገቢ ልዩነት እየሰፋ መምጣት በብዙ የአፍሪካ ሀገሮች ችግር መሆኑን ጠቅሰው ጥሩ የመሪነት ችሎታን ነጥሮ ለማውጣትም አንዱ መስፈርት ነው ብለዋል።
And it's precisely because there are so many challenges that we have to recognize that
በአህጉሪቱ ብዙ ችግሮች በመኖራቸው ምክንያት ነው። እነዚህን ችግሮች ለመቅረፍ የሚጥሩና እድገት ያስመዘገቡ አሉ። ያን መልእክት ነው ለሁሉም የአፍሪካ መሪዎች ማድረስ የምንፈልገው።
የናሚቢያ ፕሬዝዳንት የነበሩት ሚስተር ሞሃምባ 5 ሚሊዮን ዶላር የተሸለሙ ሲሆን ከዚያ በተጨማሪም በህይወት እስካሉ ድረስ በየአመቱ 200 ሺህ ዶላር ይሰጣቸዋል።
ወደ ቀጣዩ ዘገባ ስናልፍ በአፍሪካ ቀንድ የመሰረተ ልማት ትስስርን የተመለከተ ዘገባ ነው። የመሰረተ ልማት ህጎች በሀገሮች መካከል የሚፈጠሩ ግንኙነቶችን ከሌሎች ሀገሮች በተሻለ መንገድ እንደሚያስተሳስሩ አንድ ጥናት አመልክቷል። የአፍሪካ ቀንድ ሀገሮችን የሚያስተሳስሩ በርካታ የመሰረተ ልማት ፕሮጀክቶች የተቀረጹ ቢሆንም ለማስፈጸሚያቸው ብርቱ የገንዘብ እጥረት ያለ መሆኑ ተመልክቷል። መለስካቸው አምሃ ቀጣዩን ዘገባ አስተላልፏል።
The Horn Economic and Social Policy Institute ባለፈው አርብ ባዘጋጀው የግማሽ ቀን ጥናታዊ ጉባኤ አንድ የጥናት ጽሑፍ ቀርቦ ውይይት ተደርጎበታል። የጥናት ጽሑፉ ርዕስ የመሰረተ ልማት ትብብርና የጋራ እድገት በኬንያና በሱዳን የኃይል ፍጆታ ላይ የተወሰነ ጥናት ይላል። ጥናቱን ያቀረቡት ዶክተር ኃይሌ ክብረት የተቋሙ የምርምር ዲሬክተር ናቸው። የአፍሪካ ቀንድ ኢኮኖሚያዊና ማህበራዊ ፖሊሲ ተቋም ዋና ዲሬክተር ዶክተር አሊ አብዲም ገና ከመጀመሪያው የጉባኤውን ትኩረት ተጠቁመው ነበር።
So both in terms of roads, railways, communication networks, energy.
በመንገድ በባቡር ሐዲድ ዝርጋታ፣ በመገናኛ አውታሮች፣ በኃይል ግንባታ ፕሮጀክቶችና በመሳሰሉት የዚህች ሀገር ትኩረት አቅጣጫ በይበልጥ ወደ ኢኮኖሚ ግንባር የሚሄድ ይመስላል። የዚህ ህብረት ዋና ዓላማ በተለይ በመሰረተ ልማት ትብብር ጉዳይ ላይ ትኩረት ያደረገ ነው። ደግሞም በተለይ በኢጋድ ውስጥ ኢትዮጵያን፣ ኬንያንና ሱዳንን በተመለከተ የጥናት ወረቀት አሁን ይቀርባል።
ዋና ዳይሬክተሩ የተለያዩ የአህጉሪቱን ክፍሎችም ሆነ በአጠቃላይ አህጉሪቱን ለማዋሃድ የሚደረገውን ጥረት በተመለከተም ምልከታቸውን ለጉባኤው ገልጸዋል። በእሳቸው አስተያየት ሁለት አይነት ውህደትን የማምጫና የማፋጠኛ መንገዶች አሉ። አንደኛው ፖሊሲን መሰረት ያደረገ ሲሆን፣ ሁለተኛው ደግሞ ፕሮጀክቶችን መሰረት ያደረገ ውህደት ነው ብለውታል። በሁሉም መንገድ ያለውን ውጣ ወረድና ፈተናም አስታውሰዋል። የዕለቱን ትኩረት በተመለከተ ግን ዶክተር አሊ አብዲ የፕሮጀክት መሰረት ይዞ የሚሄደው ውህደት በእነዚህ ሀገሮች መካከል የጋራ ፍላጎትንና ጥቅምን እንዴት ነው መፍጠርና መገንባት የሚቻለው? በመንገድ መገናኛ፣ በባቡር መንገድ፣ በአየር መገናኛ፣ በኃይል አቅርቦትና ፍጆታ እንዲሁም በሌሎች መሠረተ ልማቶች በማቆራኘት እንዴት ውህደትን ማፋጠን ይቻላል የሚለው ይሆናል ብለዋል። የዕለቱን የጥናት ጽሑፍ ያቀረቡት ዶክተር ኃይሌ ክብረት የጥናት ውጤታቸው አመላክቷል የሚሉት በመሠረተ ልማት ትስስሮች ላይ ያተኮረ ውህደት ወይም ግንኙነት በቀላሉ ሊላላ እንደማይችል ነው።
በማንኛውም ጊዜ ዋጋው ሲወጣና ሲወርድ የምትገዛው ወይም የምትተወው ሸቀጥ አይደለም የመሠረተ ልማት አቅርቦት። ይሄ ረጅም ጊዜ ትብብር ስለሆነ አገሮች በዚህ ስምምነት ውስጥ ለመቆየት ፍላጎት ማሳየታቸው አይቀርም። ጅቡቲ ከኢትዮጵያ የምታገኘው ታሪፍ ከፍተኛ ጥቅም አለው፣ ወይም ከዚያ በምታገኘው ኃይል ትጠቀማለች። በዚህ ምክንያት በዚህ የኃይል ምንጭ ትተማመናለች ማለት ነው። ኢትዮጵያ ደግሞ ከጅቡቲ በምታገኘው የወደብ አገልግሎት ትተማመናለች። ስለዚህም ይህ ትብብር ግንኙነቱ ለረጅም ጊዜ እንዲቆይ ቁልፍ ወይም ዋስትና ሆኖ ያገለግላል። ከመሠረተ ልማት ትብብር ጥቅሞች ይሄ አንዱ ነው። እንደ ማንኛውም ጊዜ ሊቋረጥ ወይም ሊለወጥ የሚችል ሳይሆን የመሠረተ ልማት ጥምረት ብዙ ሀገሮችን ለመጥቀምና ለረጅም ጊዜ ለመቆየት የሚችል ነው።
በአሁኑ ጊዜ የአፍሪካ ቀንድ ሀገሮችም ሆኑ ሌሎች ብርቱ የኢኮኖሚና ማኅበራዊ ትስስር ለማበጀት የሚጥሩ ቢሆኑም የእድገት ደረጃቸው ዝቅተኛነት ሌላው እንቅፋት መሆኑንም ዶክተር አሊ አብዲ ይናገራሉ። አለ ጥርጥር በቀንዱ ሀገሮች ውስጥ የእድገት ልዩነት ቢኖርም ተመሳሳይ የሚያደርጓቸው ብዙ መመዘኛዎች ናቸው።
የኢጋድ ሜምበር ካንትሪስ አር አማንግ አስ ዩ ኦል ኖው ዘ ሊስት ዲቨሎፕድ ካንትሪስ ኢን ዚስ ወርልድ አስ ሜዥርድ ባይ
ሁላችሁም እንደምታውቁት የኢጋድ አባል ሀገሮች በዚች ዓለም ውስጥ በልማት መለኪያዎች ሁሉ በታችኛው ወለል የሚገኙ ናቸው። በዓመታዊ ገቢ መጠን፣ በጤና መለኪያዎች፣ በትምህርት መለኪያዎች፣ በመንገድና መገናኛ አቅርቦት ተደራሽነት፣ በአብዛኛው የልማት መመዘኛዎች ወይም መለኪያዎች ስምንቱም የኢጋድ አባል ሀገሮች ብንመዝናቸው ወይም ከአፍሪካ አህጉር አማካይ ጋር ብናስተያያቸው ወይም ከተመሳሳይ አካባቢ ማለት ከደቡብ አፍሪካ፣ ምዕራብ አፍሪካ ጋር ብናስተያየው እንዳለመታደል ሊሆን ይችላል የኢጋድ አባል ሀገሮች ከዝቅተኞቹ መካከል ናቸው።
በውጭ ጉዳይ ሚኒስቴር የኢጋድ ጉዳዮች ዳይሬክተር አቶ ተስፋዬ ይታይህ በመኩላቸውም ይህ የአካባቢው ሀገሮች ክርማዊና ማህበራዊ ትስስር ለደህንነት ትልቅ ችግር መሆኑን ጠቅሰው የመሰረተ ልማቶች ዝርጋታ ለልማቱና ለብርቱ ትስስሩ ጠቃሚ እንደሆነ ጠቁመዋል።
One of the main reasons for the low intra-trade exchange in Africa in general and in
በአጠቃላይ በአፍሪካ በተለይ ደግሞ በእኛ ክፍለ አህጉር ለሚታየው ዝቅተኛ የንግድ ልውውጥ አንዱ ምክንያት የመንገድ ወይም የባቡር የቴሌኮሙኒኬሽንና የኃይል አቅርቦት የመሳሰሉት የመሰረተ ልማት አውታሮች ዝቅተኛ መሆን ወይም ጨርሶ አለመኖር ነው። ስለሆነም የመሰረተ ልማት አውታር ግንባታ ለዘላቂ ኢኮኖሚና ማህበራዊ ልማት እጅግ አስፈላጊ መሆኑን አያጠያይቅም።
አቶ ተስፋዬ አክለውም በአፍሪካ ቀንድ አገሮች መካከል በአሁኑ ጊዜ አያሌ የመሰረተ ልማት አውታሮች ዝርጋታ ፕሮጀክቶች እንዳሉ አስተውሰዋል። ለምሳሌ በኬንያ ከሚገኘው አዲስ ለመገንባት ከታቀደው ከላሙ ወደብ ተነስቶ ኬንያን፣ ደቡብ ሱዳንንና ኢትዮጵያን የሚያገናኙ አውራ ጎዳናዎች፣ የባቡር ሐዲዶች፣ የነዳጅ ጋዝ መጓጓዣና ማከፋፈያ ቧንቧዎች አንዱ ትልቅ ፕሮጀክት ሲሆን ወደ 25 ቢሊዮን ዶላር እንደሚፈጅ ይገመታል ብለዋል። ዋናው ማነቆ ገንዘብ ነው ይላሉ። አቶ ተስፋዬ ጨምረው እንደሚሉት ይሁንና አያሌ ትልልቅ የገንዘብ ተቋማት እነዚህንና ሌሎች የመሰረተ ልማት ግንባታዎችን ለማከናወን ፍላጎት እያሳዩ ናቸው። ምን የተጨበጠ ምሳሌ ይሰጡናል ብያቸው ነበር።
አዎ፣ እንግዲህ የኢትዮጵያና ጅቡቲን የሚያገናኙ በርካታ የመሰረተ ልማት እንትኖች አሉ። ለምሳሌ ባቡሩን መውሰድ እንችላለን። የመንገድ አለ። እሱ እንግዲህ ከተለያዩ በባይላተራልም የተገኘ ድጋፍ አለ። ግንባታዎቹ እየተካሄዱ ናቸው ያሉት ማለት ነው። የበርበራ ቶጎ ውጫሌ አዲስ አበባ የምንለው ከበርበራ ወደብ ጋር የሚያያይዝ የመንገድ ግንባታ ነው። እሱ ላይ ደግሞ የዓለም ባንክ ፍላጎት እያሳየ ነው፣ ፋይናንስ ለማድረግ ማለት ነው፣ ግንባታውን ለማካሄድ። እያን ከዘረዘር እንደዚሁ ፍላጎት ያደረባቸው እንትኖች አሉ። ከኬንያ ጋር የሚያገናኘን በሞያሌ አድርጎ እስከ ሞምባሳ እንደዚህ የሚሄደው እስከ ወደብ ድረስ በኬንያም በኩል ሆነ በእኛም በኩል ግንባታው እየተካሄደ ነው። የፋይናንስ እንትኑ ተገኝቶ ማለት ነው። ከአፍሪካ ልማት ባንክ የተገኘ ገንዘብ ነው። በዚህ አማካኝነት እየተካሄደ ነው ያለው።
የአፍሪካ ቀንድ ሀገሮች እርስ በርስ በመናገድ በኩልም ያለው እንቅስቃሴ ከመሰል ክፍለ ሀገሮች እጅግ ዝቅተኛ ነው። አንዳንድ ጥናቶች እንደሚያሳዩት በዚህ ረገድ በኬንያና በዩጋንዳ መካከል የተሻለና ጠንከር ያለ የንግድ ግንኙነት አለ። ግን የውህደት መንገዱ የትኛው ነው? የፖሊሲ የመሰረተ ልማት ወይስ ሌላ? ወይስ ምናልባት እነዚህና ሌሎች ያልተነሱ ጉዳዮች በሙሉ? መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ።
የማክሰኞ ምሽት ፕሮግራማችን ይቀጥላል። አድማጮች አብራችሁን ቆዩ። በ1431 መካከለኛ ሞገድና በናይል ሳት ነው የምታገኙን። ያለፏችሁን ዝግጅቶች በድረገጻችን መከታተል ትችላላችሁ። በፌስቡክም ተከታተሉን። አሁን የጤና ዝግጅት በሰለሞን አባተ። ሰለሞን አባተ በጤና ዝግጅቱ የሰሞኑን የጸረ ኢቦላ እንቅስቃሴዎችና የወረርሽኙን ይዞታ የተመለከተ ዝግጅት ይዟል።
ከዓለም የጤና ድርጅት ያገኘሁትን መረጃ ላካፍላችሁ። ኢቦላን አስመልክቶ ቅዳሜ የካቲት 21 ባለው የጊኒና የሴራሊዮን መረጃ መሰረት በጊኒ በአጠቃላይ የተያዘው ሰው ቁጥር 2808 ነው። የሞተው ሰው ቁጥር 1735 ነው። በሴራሊዮን 8353፣ እንደዚሁም የሞተው ሰው ቁጥር 3163 ነው። በላይቤሪያ የተያዘው ሰው ቁጥር 3153 ነው። የሞተው አይታወቅም። በአጠቃላይ በኢቦላ 23913 ሰው ተይዟል። 9714 ሰው ሞቷል። ወደ ጤና ዝግጅት።
መገናኛ ብዙሃን በጤናችንና ጤና ቀመስ በሆኑ ወይም በጤናችን ላይ ጫና ሊያሳድሩ በሚችሉ የአኗኗር ጠባያችን ለውጦች ላይ ምን ድርሻ አላቸው በሚል ርዕስ ውይይት በቅርቡ በአሜሪካ ድምፅ ተዘጋጅቶ ነበር። ውይይቱ ሲካሄድ በዓለም ዙሪያ በቀጥታ ተሰራጭቷል። በኢንተርኔትም በትዊተርና በፌስቡክ ብዙዎች ተሳትፈዋል። መድረኩ የተዘጋጀው በዩናይትድ ስቴትስ የዓለም አቀፍ ልማት አስተዳደር USAID እና በበሽታዎች መቆጣጠሪያና መከላከያ ማዕከላት CDC እንዲሁም በአሜሪካ ድምፅ ትብብር ነው። ለአንድ ሰዓት ተኩል በተላለፈው በዚህ መድረክ ላይ የጤና ግንኙነት መጽሔት ወይም ጆርናል ኦፍ ሄልት ኮሚኒኬሽን የወቅቱ እትም ወጥቷል። አዘጋጆቹ ኤሊዛቤት ፎክስ እና ሮበርት ቦልስተርም የመድረኩ ተናጋሪዎች ነበሩ። ውይይቱ በቪኦኤው ዳይሬክተር ዴቪድ ኤንሶር ተከፈተና ባለፈው ዝግጅት እንደጠቆም ነው የመድረኩ መሪ የአሜሪካ ድምጿ እንዲሚያኬ ሟካልየሌ የመጀመሪያውን ጥያቄ ለሁሉም ተሳታፊዎች አቀረበች።
And I'm just going to do what we call rapid fire, just kind of throw out the first question to all of you. And that has to do with...
ለጤና ጉዳዮች ይፋን በመስጠት መገናኛ ብዙሃኑ ምን ያህል ተሳክቶላቸዋል ትላላችሁ? ሲልቪዮ ዋይስቦርድ በዋሽንግተን ዲሲው ጆርጅ ዋሽንግተን ዩኒቨርሲቲ በመገናኛ ብዙሃንና የሕዝብ ጉዳዮች ትምህርት ቤት የድኅረ ምረቃ ጥናቶች ዳይሬክተርና ፕሮፌሰር ናቸው የመጀመሪያው ተናጋሪ የሆኑት። ለጤናችን ይዞታ አጠቃላይ ትርጉም ባላቸው ጠባዮቻችን ላይ መገናኛ ብዙሃን የሚያሳድሩትን ጫና አስመልክቶ ያሉት መረጃዎች የተለያዩ ወይም ድብልቅ መሆናቸውን ጠቁመዋል። ዋናው ግን የጥያቄው አቀማመጥም የራሱ የሆነ ልዩነት ያመጣል። የጤናችንን ሁኔታ ለመለወጥ መሰናክሎችን ለማለፍ መገናኛ ብዙሃን የሚጫወቱት ሚና ምንድን ነው የሚባል ከሆነ መሰናክሎቹን እንፈትሽ።
The obstacles are sort of information, lack of knowledge, misperception about
መሰናክሎቹ የመረጃና የውቀት መጉደል፣ የተዛባ ግንዛቤ በሆኑት መገናኛ ብዙሃኑ ለውጦችን ለማበረታታትና በማስፋፋት በኩል ግዙፍ ሚና ይጫወታሉ። በሌላ አጋጣሚዎች ግን የጤና ችግሮቹ ምንጮች ከተቀስቀስኳቸው ውጪ የሆኑ እንደሆን ግን መገናኛ ብዙሃኑ ለውጦቹን በማበረታታት ማግለልን የመሳሰሉ ችግሮችን በማስወገድ በኩል ሊንቀሳቀሱ በሚችሉባቸው መንገዶች ላይ በተለየ ሁኔታ ማሰብ ያስፈልጋል።
ፕሮፌሰር ዋይስበርድ እንደሚሉት የመገናኛ ብዙሃኑ አሰራር ዘይቤና ውጤታቸው እንደየችግሩ አይነት የተለያየ ነው። ኤሊዛቤት ፎክስ ተከተሉ። ፎክስ በዩኤስኤአይዲ የተላላፊ በሽታዎችና የአመጋገብ ስርዓት ቢሮ ዳይሬክተር ናቸው። ፎክስ የሚመሩት ቢሮ በዓለም ዙሪያ ያሉ የእናቶችና የሕፃናት ጤናን፣ የአካባቢ ጤናን፣ አመጋገብና የጤና ስርዓት ማጠናከሪያን፣ ቲቢን፣ ወባን፣ ኤቪያንና በዓለም ደረጃ የሚሰራጩ የኢንፍሉዌንዛ አይነቶችን ጨምሮ የተላላፊ በሽታዎችን መከላከልና ቅነሳ ስራዎች ይመለከታል፣ ይመራል። በዓለም አቀፍ ጤና ቢሮ ውስጥ ላለፉት 17 ዓመታት አገልግለዋል። ፎክስ መገናኛ ብዙሃን በጤና ብቻ ሳይሆን በማንኛውም የዕለት ተዕለት የሰዎች ግንኙነቶች ውስጥ ያላቸውን ድርሻ በመጠቆም የተነሱት ኤልሳቤት ድርጅታቸው የመገናኛ ብዙሃኑ አስተዋጽኦ የትና መቼ የተሳካ እንደሆነ፣ ለምን እንደተሳካ፣ ያልተሳካባቸውንም አካባቢዎች ሲያጠና መቆየቱን ገልጸዋል።
በአንድ ወገን የምግባር ጉዳይ ነው። አንዳንዱ ጠባይ እንዲያው አንዳች ነገር የመፈለግ ሊሆን ይችላል። ለምሳሌ ልጅን አንዴ ማስከተብ። አንዳንዶች ደግሞ የአኗኗር ዘይቤን የሚመለከቱ ለውጦች ሊሆኑ ይችላሉ። ለምሳሌ በእያንዳንዱ ሌሊት አጎበር ውስጥ ብቻ መተኛት ወይም በእያንዳንዱ የግብረ ስጋ ግንኙነት ወቅት ጥንቃቄ ማድረግን አለመዝለል ወይም አለመዘንጋት፣ ወይም ደግሞ በሁሉም አጋጣሚዎች የእጅ መታጠብ ልማድ ሊሆኑ ይችላሉ።
ሚስ ኤሊዛቤት ፎክስ ካነሷቸው ጉዳዮች አንዱ በእርሳቸው አዘጋጅነት በዕለቱ በወጣው የጤና ግንኙነት መጽሔት ውስጥ ለ25 ዓመታት የተካሄዱ የመገናኛ ብዙሃን ክትትልና ጥናቶችን ውጤቶች የያዙ መረጃዎች ይገኙባቸዋል። እናም መገናኛ ብዙሃን በጤና ባህሪያችን ለውጥ ላይ ትርጉም ያለው ጫና አላቸው? እንዴታ።
There is evidence that media has an impact on health. Of course, I'm somewhat flippant and say I don't use
መገናኛ ብዙሃን በጤና ላይ ጫና እንዳላቸው የሚያሳዩ ማስረጃዎች አሉ። በርግጥ ሁሉም ነገር በእነሱ ላይ ጥገኛ ነው ማለት ሳይሆን መቼ እና በምን ሁኔታ ላይ ነው፣ ታዳሚውና ኢላማውስ ማን ነው፣ ይህንን መለየት አስፈልጊ ነው።
ተከታዩ ተናጋሪ ስካትራዛን ናቸው። የራሳቸውን ጥያቄ ይዘው መጡ።
My question to many of us here are who are the media? And some places we say who is the media, like we think about them very differently.
የኔ ጥያቄ መገናኛ ብዙሃን እነማን ናቸው የሚል ነው። በአንዳንድ ቦታዎች ደግሞ መገናኛ ብዙሃን ማን ነው የሚል ጥያቄ ይነሳል። ዘመናዊ መገናኛ ብዙሃን ምን ሊሆን ይችል እንደነበረ ያለፈውን ምዕተ ዓመት መለስ ብዬ ለመቃኘት ሞክራለሁ።
ዶክተር ስካትራትዛን ዋና መስሪያ ቤቱ ቤልጅየም የሚገኘው በዓለም ግዙፉ ቢራ አምራችና ሻጭ አንሃይዘር ቡሽ ኢምቤፍ ኩባንያ ምክትል ፕሬዚደንት ናቸው። የህብረተሰብ ጤናን በማስፋፋትና በማበረታታት በኩል እጅግ የሰፋ አስተዋጽኦ እንዳበረከቱ ይነገርላቸዋል። የጤና ማኅበራዊ ትምህርትና የጤና መረጃን በሞባይል መገናኛዎች መስጠትን በመጀመርም ይሞገሳሉ። የሄልት ኮሚኒኬሽን መጽሔት የዓለም አቀፍ ጉዳዮች ዋና አዘጋጅም ናቸው።
So 1933 when Franklin Roosevelt would give his fireside chats, there were only about 60 million people that were listening by radio.
በ1933 ዓመተ ምህረት በኢትዮጵያ በ1926 እስከ 7 ማለት ነው የዩናይትድ ስቴትስ ፕሬዝዳንት ቴዎዶር ሩዝቬልት የእሳት ዳር ጨዋታ የተባሉትን ተከታታይ ንግግሮቻቸውን ያደርጉልን በነበረ ጊዜ ሬዲዮ የሚሰማው ሰው ቁጥር 60 ሚሊዮን ብቻ ነበር። እኔ ተወለድኩበት ጊዜ የነበሩ 3 ቴሌቪዥን ጣቢያዎች ብቻ ነበሩ። ልጆቼ የተወለዱ ጊዜ ከዓለም ህዝብ ስልክ ደውሎ መገናኘት የሚችለው ግማሹ ብቻ ነበር። ይህ እኮ የዛሬ 15 ዓመት መሆኑ ነው። ዛሬ ከዓለም ህዝብ ግማሹ በዘመናዊ መሳሪያዎች የጤና መረጃ ማግኘት የሚችልበት ጊዜ ነው። ስለዚህ ይህ ለኛ ያለው ትርጉም ሚዲያ ብቻውን የቆመ አንዳች ተቋም ሳይሆን እኛ ሁላችንም መገናኛ ብዙሃን መሆናችንን ነው የሚነግረን።
ደግሞም ለታዳሚው እስኪ ይህንን ክፍል ፈትሹ አለ ዶክተር ስካት። እጆቻችን ላይ ካሉት ሰዓቶች ይልቅ የሞባይል መሳሪያዎቻችን ቁጥር አይበዛም? ስካት ይከተላሉ። እኛም በመጪ ጤና እንመለሳለን። ጤና ይስጥልኝ። ከቪኦኤ ጤና ሰለሞን አባተ ነኝ።
የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ እንዲሁም በናይል ሳት የሚያስተላልፈውን ዝግጅት እዚህ ላይ ፈጸመ። በመደበኛው ፕሮግራም በ3 ሰዓት እንገናኛለን። ያስተናገድኳችሁ ቆንጂት ታዬ ነኝ። በደህና አምሹ።
እኔ ሳልከፋ ምንል ነው ግሬታ እኔ ሳልከፋ ምንል ነው ግሬታ ስንቱ የተሰማኝ አለው በትዝታ ስንቱ የተሰማኝ አለው በትዝታ ከድሮና በልሻትለችብኝ ከድሮና በልሻትለችብኝ ፊትሽ በገቢ ሎን እንድትቀበይ ትሽ በገግ ብሎን
This program has come to you from the Voice of America, Washington.